ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሐሙስ ህዳር 26 2016 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኮ አስታወቀ።
ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁ ጥቃቶች ያሉባቸው ቦታዎች በተመለከተ የመረመር እያጣራ ክትትል እያደረግን ይፋ ምናደርግ ይሆናል ማለት ነው።
ቀደም ሲል የሰማችኋቸው የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ፍራክስል ከፍተኛ ዳይሬክተር ዶክተር ሚዛን አባተን ነው። በዚህ ጉዳይ ላይ ያዘጋጀነው ዘገባ በአብይ ርዕስ ይቀርባል። በተጨማሪም በአማራ ክልል ግጭት ተባባሰው የግብርና ምርቶች ዋጋ ንረት፣ መንግስት የትግራይ ተወላጅ ፖሊሶችን ወደ ስራቸው እንዲመልስ ተጠየቀ የሚሉትና ሌሎች ዘገባዎችንም በምሽቱ ዝግጅታችን አካተናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል? አስማማየ ነው ነኝ። የዕለቱን የምሽቱን ዝግጅታችን እየመራው ከእናንተ ጋር ቆይታ አደርጋለሁ። ደረጀ ደስታ ደግሞ ለዓለም ዜናዎቹ እዚያው አብሮኛል። ከቴክኒክ ቅንብሩን በመምራት ብራና ይሉ አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በሬዲዮና በቴሌቪዥን ከምትከታተሉት ከዚህ ዝግጅታችን ባለፈ በዌብሳይቶቻችንም ይህን ዝግጅት በቀጥታ እንድትከታተሉ www.voanews.com በቀጥታ መከታተል ትችላላችሁ። ከዛም ባለፈም በፌስቡክም አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንቆያለን። እናንተም አብራችሁን እንድትሆኑ እንጋብዛለን። አሁን ለዓለም ዋና ዋና ዜናዎች ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ አሁን ለምሽቱ የተመደበውን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤልና የሐማስ ታጣቂዎች ውጊያ ደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። የዚምባብዌው ገዢው ዛኑ ፒኤፍ ፓርቲ አዲሱ የዩናይትድ ስቴትስ የቪዛ ገደብ ያስቆጣው መሆኑን አስታውቋል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ለጠፋው ሕይወት መጸጸታቸውን ገለጹ። የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። የእስራኤልና የሐማስ ታጣቂዎች ውጊያ በደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። ጦርነቱ መጠለያና የሰብአዊ እርዳታ ለማግኘት ተቸግረው አጣብቂኝ ውስጥ በሚገኙ ፍልስጤማውያን ሲቪሎች ላይ ከባድ ጫና እየፈጠረ ነው ተብሏል። የእስራኤል ጦር ትናንት ማክሰኞ በጋዛ ሰርጥ 250 በሚሆኑ ኢላማዎች ላይ የአየር ድብደባ ማካሄዱን ዛሬ ረቡዕ አስታውቋል። የተባበሩት መንግስታት ድርጅት ከትናንት በስቲያ ሰኞ ከሰዓት በኋላ ጀምሮ እስራኤል ከከባድ የየብስ ጥቃት ጋር በጋዛ ላይ የምታደርገውን ከፍተኛ የቦምብ ድብደባ፣ የፍልስጤም ታጣቂዎችም እንዲሁ ወደ እስራኤል የሚተኩሱት ሮኬቶች መጨመራቸውን አመልክቷል። የእስራኤል ወታደራዊ ባለስልጣናት ኃይሎቻቸው በጋዛ ሁለተኛ የሆነችውን ደቡባዊቷን ሃን ዩኒስ ከተማን እየከበቡ እንደሆነም ተናግረዋል። የእስራኤል ጦር ሰራዊት ባለፉት ቀናት ባወጣቸው ማስጠንቀቂያዎች የበርካታ የሃን ዩኒስ መንደሮች ነዋሪዎች ራቅ ወዳሉ የደቡብ ጋዛ አካባቢዎች እንዲሄዱ አሳስቦ ነበር። ይሁን እንጂ ግን በምዕራብ የሜዲትራኒያን ባህር በደቡብና ምስራቅ ከግብጽ እና ከእስራኤል ጋር የሚያዋሰነው ድንበር ስለተዘጋ ሰዎች የሚሄዱበት ቦታ እየጠበበ መሆኑ ተነግሯል። በተባበሩት መንግስታት በእስራኤል የተያዙ ፍልስጤም አካባቢዎች የሰብአዊ ረዴት አስተባባሪ ሊን ሃስቲንግስ ትናንት ባወጡት መግለጫ ጋዛ ውስጥ ደህንነቱ የተጠበቀ ምንም ቦታ የለም፣ የቀረ መሄጃ የለም ብለዋል። የዚምባብዌ ገዢ ዛኑ ፒኤፍ ፓርቲ በደቡብ አፍሪካዊቷ አገር ዲሞክራሲን በማናጋት በተወነጀሉ ሰዎች ላይ ያነጣጠረው አዲሱ የዩናይትድ ስቴትስ የቪዛ ገደብ ፖሊሲ ያስቆጣው መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ገደቡን በዚህ ሳምንት ይፋ አድርገዋል። ሐራሬ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ሎረንስ ሶቻ ለቪኦኤ እንደተናገሩት አዲሱ የቪዛ ገደብ ፖሊሲ ዲሞክራሲን ለመዳድ ተጠያቂ ወይም ተባባሪ ናቸው ተብሎ በሚታመኑ ግለሰቦች ላይ ተጽዕኖ ይኖረዋል። እንዲህ ያሉ እርምጃዎች በሙስና መሳተፍን፣ የምርጫውን ሂደት የሚያበላሹ ጉቦን ጨምሮ በፍትህ አካላት ገለልተኛ አሰራር ውስጥ ጣልቃ መግባት፣ በአገሪቱ ሰብአዊ መብቶች ካላግባብ መጠቀምን ወይም መጣስን ሊያካትቱ ይችላሉ ብለዋል። የቪዛ ክልከላው ያተኮረው በተወሰኑ ግለሰቦች እንጂ በዚምባብዌ ዜጎች ላይ ዓለም ሆኑን ቃል አቀባዩ ተናግረዋል። የገዢው ፓርቲ ቃል አቀባይ ፋራይ ሙሮይዋ ማራፒ እንደዛኑ ፒኤፍ ፓርቲ በዚህ አሜሪካ መንግስት አዲስ እንቅስቃሴ አልተገረምንም መንግስት የመቀየር አላማ እንዳላቸው ሁላችንም እናውቃለን ብለዋል። ተንኮላቸው በሙሉ በናሴ ወሩ ምርጫ ከሽፎባቸዋል ያሉት ሲሉ ያከሉት ቃል አቀባዩ የቪዛ እቀባው ብዙ ተጽዕኖ ይኖራል ብለው እንደማይገምቱም ገልጸዋል። የዩናይትድ ስቴትስ ቴክሳስ ክፍለ ግዛት በኦስተን ከተማ ትናንት ማክሰኞ በተከታታይ በተፈጸሙ የተኩስ ጥቃቶች 4 ሰዎች መሞታቸውና ቢያንስ 3 መቁሰላቸውን አስታወቁ። በእነዚህ ጥቃቶችና ሳን አንቶኒዮ ከተማ አቅራቢያ በመቱ ሌሎች 2 ሰዎች ግድያ የተጠረጠረው ሰው በቁጥጥር ስር መዋሉ ተገልጿል። የግድያዎቹ ሰለባዎች አስክሬኖች ኦስተን ከተማ በሚገኙ 2 መኖሪያ ቤቶችና ከሳን አንቶኒዮ በስተምስራቅ በሚገኝ መኖሪያ ቤት ውስጥ ተገኝተዋል። በጥቃቱ የቆሰሉት 2 ፖሊሶችና አንድ ብስክሌት የነዳ የነበረ ሰው መሆናቸውን ፖሊስ አስታውቋል። በ30ዎቹ እድሜ ውስጥ የሚገኘው ስሙ ያልተገለጸው ተጠርጣሪ በግድያ ወንጀል ክስ የተመሰረተበት መሆኑን ፖሊስ ተናግሯል። አሶሲየትድ ፕሬስ እንደዘገበው ግድያውን ፈጽሟል በተባለው ተጠርጣሪና በጥቃቱ ሰለባዎች መካከል አንዳች ግንኙነት ስለመኖሩ ወዲያውኑ አልታወቀም። ሌሎቹ 2 ሰዎች ከኦስተኑ ግድያ በፊት ሳን አንቶኒዮ በስተምስራቅ ቤክሳር ወረዳ ተገድለዋል ተብሎ እንደሚታመን ባለስልጣናቱ ተናግረዋል። በመኪናው ከፖሊስ ሊያመልጥ የሞከረው ተጠርጣሪ ከምሽቱ 1 ሰዓት ከሩብ ላይ መኪናውን አውራ ጎዳና ላይ ሲያሽከረክር በመጋጨቱ ምንም ጉዳት ሳይደርስበት በፖሊስ ቁጥጥር ስር ውሏል። አድማጭ ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በከባድ ዝናብ ሳቢያ በተፈጠረው የመሬት መንሸራተት መውጫ አጥተው ከምድር በታች ከቆዩ የማድን አውጪዎች መካከል ከአንድ ሳምንት ቆይታ በኋላ አንድ ሰው በህይወት መውጣቱን የዛምቢያ የአደጋ ጊዜ ሰራተኞች አስታወቁ። የዛምቢያ የአደጋ መከላከል ክፍል ዛሬ ረቡዕ በሰጠው መግለጫ የ49 ዓመቱን ጎልማሳ ከትናንት በስቲያ ምሽት በህይወት ማትረፍ መቻሉን አስታውቋል። ዛምቢያ ውስጥ ቺንጎላ ከተማ አቅራቢያ በሚገኘው የመዳብ ማዕድን ማውጫ ጉድጓድ ውስጥ ከወደቁት መካከል አንድ የሆነው ይህ ሰው መውጫ ለማግኘት ለአምስት ቀናት ሲታገል መቆየቱን ለነፍስ አድን ሰራተኞች መናገሩ ተጠቅሷል። በባለስልጣናቱ መካከል በማድን መውጫ ጉድጓድ ውስጥ ምን ያህልዎች አሁን ድረስ ተይዘው እንደቀሩ አለመግባባት ቢኖርም ከ30 በላይ ሊሆኑ እንደሚችሉ ተገምቷል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ስለጠፋው የሰው ህይወት መጸጸታቸውን ገለጹ። ጆንሰን በኮቪድ-19 ሰዎች ለስቃይ ለሞትና ለሐዘን በመዳረጋቸው አዝናለሁ ብለዋል። የቀድሞው ጠቅላይ ሚኒስትር ይህን ያሉት በአገሪቱ ከ230,000 በላይ ሰዎችን ለገደለውና አገሪቱን ለቀውስ የሰጠችውን ምላሽ በሚመረምረው ቡድን ፊት ቀርበው ለሁለት ቀናት የሚሰጡትን ቃል ሲጀምሩ ነው። በእንግሊዝ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር በአውሮፓ ውስጥ ከተመዘገቡ ከፍተኛ የሟቾች ቁጥር አንዱ ነው። ቦሪስ ጆንሰን የተቃውሞ ሰልፍ የሚያደርጉ የኮቪድ-19 ሰለባዎች ቤተሰቦች እንዳያገኙአቸው ብለው ምርመራውን ስፍራ የገቡት ጎህ ሳይቀድ ነበር። የቀድሞው ጠቅላይ ሚኒስትር እንደ አውሮፓ አቆጣጠር በ2019 ስልጣን ላይ በነበሩበት ወቅት የተከሰተው የኮቪድ-19 ወረርሽኝ አያያዛቸው ብርቱ ነቀፌታ አስከትሎባቸዋል። እሳቸውና ሰራተኞቻቸው የመንግስትን የስብሰባ ክልከላዎች ችላ ብለው በጠቅላይ ሚኒስትሩ ኦፊሻላዊ መኖሪያ ቤት ድግስ ሲደግሱ እንደነበር ከታወቀና ሌሎችም መሰል ቅሌቶች መከሰታቸውን ተከትሎ ከ3 ዓመታት የስልጣን ቆይታ በኋላ እንደ አውሮፓ አቆጣጠር በ2022 ከሰራተኞቻቸው ጋር ከስልጣናቸው እንዲለቁ መገደዳቸው ይታወሳል። የቀድሞው ጠቅላይ ሚኒስትር መንግስታቸው አንዳንድ ነገሮችን በተሳሳተ አምነው ሆኖም አስቸጋሪ ሁኔታዎች ውስጥ የተቻላቸውን ሁሉ እየሰሩ እንደሆነ አስታውቀዋል። በርካታ የቀድሞ ባለስልጣናትና ረዳቶቻቸው በሰጡት የምስክርነት ቃል ጆንሰን ወላዋይና ለተጎጂዎች የሚራራ አንጀት ያልነበራቸው አድርገው አቀርበዋቸዋል። በእድሜ የገፉ ብሪታንያውያን ቢሞቱስ ይሉ እንደነበርና የንግድ ማህበራዊ ተቋማትን ለሁለተኛ ጊዜ ከመዝጋት ብዙ ሰው ቢሞት ይሻላል ይሉ ነበር ሲል የምስክርነት ቃል የሰጡም አሉ። በመጨረሻም የዩናይትድ ስቴትስ የባህር ጠረፍ ጠባቂ በምዕራብ ያገሪቱ ክፍል በሚገኘው ዋሽንግተን ክፍለ ግዛት 5 ሰዎችን ከጎርፍ ውሃ መታገዱን አስታወቀ። ጎርፉ የተፈጠረው በፓሲፊክ ሰሜናዊ ምዕራብ ከባቢ አየር ለውጥ ሳቢያ በተነሳው ሙቀት የተነነው ወንዝ ተከትሎ በተከሰተው ወቅቱን ያልጠበቀ ከባድ ዝናብ መሆኑ ተመልክቷል። የባህር ጠረፍ ጠባቂው ትናንት ማክሰኞ 4 ሰዎችን ያዳነው በደቡብ ምዕራብ ዋሽንግተን ሮስበርግ ከተማ ከሚገኘው ከመኖሪያ ቤታቸው መሆኑን ሲገልጽ የጭነት መኪና አናት ላይ ወጥቶ የነበረውንም ሌላ አንድ ሰው ከነበረበት መንጥቆ ማዳኑን አስታውቋል። በሲያትልና በአንዳንድ የኦሎምፒክ ፔንሱላ ተብለው በሚታወቁ የባህረ ገብ መሬት አካባቢዎች በከፍተኛነቱ የተመዘገበው ዝናብ መጣሉን ብሔራዊ የአየር ትንበያ አገልግሎትን ጠቅሶ አሶሲየትድ ፕሬስ ዘግቧል። አደጋውን ተከትሎ አምትራክ የተሰኘው የምድር ባቡር ድርጅት በሲያትልና ፖርትላንድ መካከል ያለው የባቡር አገልግሎት እስከ 5 ጧት ድረስ መቋረጡ ይታወቃል አስታውቋል። በጎርፉ ምክንያት በተፈጠረው የመሬት መንሸራተት መንገዶች የተጎዱ ሲሆን 106 የተሰኘው ከፍተኛው የዋሽንግተን ክፍለ ግዛት አውራ ጎዳና መስመር መዘጋቱም ተዘግቧል። ሌላኛይቱ አጎራባች የኦሬገን ክፍለ ግዛት ከባድ ዝናብ ያጋጠማት ሲሆን የጎርፉ አደጋ ትምህርት ቤቶች እንዲዘጉና የአውራ ጎዳና መንገዶች አገልግሎት እንዲስተጓጎል ማድረጉን ዘገባው አመልክቷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታ ለዓለም ዜናዎቹ በጣም አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ የሮብ ምሽት ዝግጅታችን ነው። አድማጮቻችንና ተመልካቾቻችን ከተከታተላችሁ የምትገኙት የምሽቱ ዝግጅቶች ያስተናግድኳችሁ አብራችሁ የማመሻው አስማማየ ነው ነኝ። እንዲሁም ብራና ኃይሉ ስርጭቱን ከስቱዲዮ ተቆጣጥራለች። የፕሮግራሙ ዋና አዘጋጅም ጽዮን ግርማ ናት። በምስልና ድምጽ ቅንብር ግርማ ደገፋ አብሮናለች። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየሁ ገበያውም እንዲሁ ከምሽቱ ዝግጅታችን ጋር አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ አብይ ርዕስ እንላለን። ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ በአማራ በቤንሻንጉል ጉሙዝና በኦሮሚያ ክልሎች በሲቪል ሰዎች ላይ የተፈጸመ ነው ያለው ጥቃት አሳሳቢ ደረጃ ላይ እንደደረሰ ገልጿል። እንደ ተቋሙ መግለጫ ባጋመስነው የህዳር ወር ውስጥ ብቻ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሲቪሎች ላይ በተፈጸሙ ጥቃቶች በትንሹ 56 ሰዎች ሲገደሉ በአማራ ክልል ደግሞ በቁጥር ያልተጠቀሱ አያሌ ሰዎች እንደተገደሉ አመልክቷል። ጥቃቶቹ ማነት ተኮር እንደሆኑም የገለጹት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ችግሩ አፋጣኝ ፖለቲካዊ ልባት እንደሚሻመልክቷል። ኬኔዲ አባተ በዚህ ጉዳይ ተጨማሪ ያለው
በአማራ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ውስጥ በሚገኙ ልዩ ልዩ አካባቢዎች ሰሞኑን በሲቪል ሰዎች ላይ የተፈጸሙ ጥቃቶችን አስመልክቶ ክትትል ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጥቃቶቹ ብዙ ሰዎች እንደተገደሉ ዛሬ ረቡዕ ህዳር 26 ቀን 2016 ዓ.ም ባወጣው ጋዜጣዊ መግለጫ አስታውቋል። ጥቃቶቹ ከተፈጸሙባቸው ስፍራዎች መካከል አንዱ በሆነው በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በሚገኙ 3 ቀበሌዎች ውስጥ ህዳር 13 እና 17 ቀን 2016 ዓ.ም ማንነታቸው በውል ያልተለየ ያላቸው ታጣቂዎች በፈጸሙት ብሔር ወይንም ማንነት ተኮር ጥቃት በአጠቃላይ 30 ሰላማውያን ሰዎች እንደተገደሉ የሚያመለክቱ መረጃዎችንና ማስረጃዎችን እንዳገኘ ገልጿል። ከሟቾቹ መካከል በቁጥር 11 8 እና 7 የአንድ ቤተሰብ አባላት እንደሚገኙበትም የገለጸው ኮሚሽኑ ጨቅላ ህፃንን ጨምሮ ነፍሰ ጡር ሴቶችና ከ80 ዓመት በላይ የሆናቸው አረጋዊም ከተገደሉት ውስጥ ናቸው ብሏል። በተጠቀሱት ቀናት የተገደሉት ነዋሪዎች ብዛት 36 እንደሆኑና ህዳር 24 ቀን ደግሞ ተጨማሪ 5 ሰዎች በዚያው አካባቢ እንደተገደሉ ነዋሪዎችን ማኝ አድርገን መዘገባችን ይታወቃል። ስለዚህ ጉዳይ የጠየቅናቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ተከታዩን ምላሽ ሰጥተውናል።
አርሲ ዞን ላይ በተመለከተ በደረሰው ጥቃት ላይ እኛ በሰበሰብነውና ባገኘነው መረጃ መሰረት ሌሎች ሊኖር ይችላል፣ ግን እኛ ባለን መሰረት ነው። ስለዚህ እኛ ራሳችን መረጃዎች ላይ ነው ሌላ የምናደርገው ማለት ነው። ልዩነት ሊኖር ይችላል፣ እንግዲህ ብዙ ፊገሮች ሊወጡ ይችላሉ። ዩዛሊካ እኛ ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁ ጥቃቶች ያሉባቸው ቦታዎች በተመለከተ እየመረመርን እያጣራ ክትትል እያደረግን ይፋ ምናደርግ ይሆናል ማለት ነው።
ኢሰመኮ እየተገባደደ ባለው የህዳር ወር በሲቪሎች ላይ ጥቃት ተፈጽሞባቸዋል ካላቸው ስፍራዎች መካከል የኦሮሚያ ክልል ቀሌ ወለጋ ዞን ሌላው ነው። በዞኑ ጊዳሚ ወረዳ በመትገኘው የመናኮ መናሞ ቀበሌ የሃሞቶኩማ አጥቢያ የመካነ ኢየሱስ ቤተክርስቲያን አባላት የነበሩ 9 አማኞች ዳር 14 ቀን 2016 ዓ.ም ከሌሊቱ 8 ሰዓት ገደማ እስካሁን ማንነታቸው ባልተለየ የታጠቁ ቡድኖች ተገድለዋል ብሏል። የቤተክርስቲያኒቱን ሽማግሌዎች ጨምሮ 9 ሰዎች የተገደሉት በቤተ ክርስቲያን ውስጥ ከነበሩ 12 ሰዎች መካከል በስም እየተጠሩ ተለይተው ከተወሰዱ በኋላ እንደሆነ ኮሚሽኑ አክሎ አመልክቷል። በቤኒሻንጉል ጉሙዝ ክልል ደግሞ አሶሳ ዞን ኦዳብል ድግሉ ወረዳ ስር በሚገኙ 3 ቀበሌዎች በሚኖሩ የቤኒሻንጉልና የኦሮሞ ብሔር ተወላጆች ላይ ህዳር 19 ቀን 2016 ዓ.ም በተፈጸመ ጥቃት ቢያንስ 17 ሰዎች እንደተገደሉ አውቅ ያለው ሲል ኢሰመኮ ገልጿል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት እንደሆነም አመልክቷል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የቀረቡበትን መሰሉን ጀላዎች በተደጋጋሚ እንዳስተባበለ ይታወቃል። በተያያዘ በአማራ ክልል በአዊ ብሔረሰብ ዞን አስተዳደር በአየጓጉሳና በዚገም ወረዳዎች ካለፈው ጥቅምት 29 ቀን ጀምሮ በተለያዩ ቀናት በተፈጠረው ብሔር ተኮር ግጭት እንዲሁም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጥቅምት 30ና ህዳር 1 ቀን የመደበኛ የአማራ ታጣቂዎች እንደሆኑ የተገለጹ ቡድኖች በሰነዘሩት ብሔር ተኮር ጥቃትና ግጭት በርካታ ሰዎች ላይ የሞት ያካልና የንብረት ጉዳት ደርሷል ያለው ኢሰመኮ ስለ ጉዳቱ ግን በዝርዝር አልጠቀሰም። በሲቪሎች ላይ የሚፈጸሙ ጥቃቶች የደረሱበት ደረጃ ኮሚሽኑን እንደሚያሳስበው ያስታወቁት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ለችግሩ እልባት የሚያስገኝ ፖለቲካዊ መፍትሄ እንዲፈለግ ጥሪ አቅርበዋል። በፌደራል መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ የተደረገው የሰላም ድርድር ያለ ስምምነት ከተጠናቀቀ በኋላ በሲቪል ሰዎች ላይ የሚፈጸሙ ጥቃቶች ተባብሰው እንደቀጠሉ የነዋሪዎችን እማኝነት ጠቅሰን መዘገባችን ይታወሳል። በአማራ ክልል ያለውን ግጭት ደግሞ በውይይት ለመፍታት በይፋ የሚታይ እንቅስቃሴ እንደሌለ ይታወቃል። በሰሞኑ ጥቃቶች ከደረሰው የሞት ያካል ጉዳትና የንብረት ውድመት በተጨማሪ በርካታ ሰዎችም እንደተፈናቀሉ ያመለከተው ኢሰመኮ ተፈናቃዮች አስቸኳይ የሰብአዊ ድጋፍ እንዲቀርብላቸውና ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻችም አሳስቧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የዛሬ ሮብ ምሽት ህዳር 26 2016 ዓ.ም ዝግጅታችን ነው። ቀደም ሲል የሰማችሁት አብይ ርዕስን ነው። አሁን የትንታኔ መጽሔት ይቀጥላል። በአማራ ክልል ግጭት በተባባሰ የግብርና ምርቶች የዋጋ ንረት እንደተማረሩ ነዋሪዎቹ ገለጹ። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ ያለ በቀጠለው ግጭት ለመሰረታዊ የግብርና ፍጆታዎች አቅርቦት እንቅፋት እንደሆነባቸውና ለከፍተኛ የዋጋ ንረትም እንደዳረጋቸው አንዳንድ ነዋሪዎች ገለጹ። የአሜሪካ ድምጽ ዛሬ ረቡዕ ያናገራቸው የልዩ ልዩ ከተማ ነዋሪዎች ግጭቱ የገበያ ተደራሽነትን በማስተጓጎል ምክንያት ከጊዜ ወደ ጊዜ በተለይ እንደ ጤፍ፣ ሽንኩርትና መሰል መሰረታዊ የግብርና ፍጆታዎች ላይ የዋጋ ንረት እንዳስከተለ አመልክተዋል። የክልሉ መንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ እንደሰለገሰ በመሰረታዊ የግብርና ፍጆታዎች ላይ ሰሞኑን ከፍተኛ ጭማሪ እንደታየም ነው። ለዚህም ከክልሉ የጸጥታ ችግር ጋር በተያያዘ ተከፍቷል ያሉት ሐሰተኛ መረጃም አስተዋጽኦ ማድረጉን አመልክቷል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ካለፈው አመት ሐምሌ ወር መጨረሻ አንስቶ የተስፋፋውና ተለዋዋጭ ይዞታ የሚታይበት የትጥቅ ግጭት ከቅርብ ጊዜ ወዲህ ለፍጆታ በሚውሉ መሰረታዊ የግብርና ምርቶች ላይ አስከትሏል ባሉት ከፍተኛ የዋጋ ንረት እንደተማረሩ ከገለጹ ሸማቾች ውስጥ የባህር ዳር ከተማ ነዋሪዋ ወይዘሮ ሰላማ አባው አንዷ ናቸው። ነዋሪዋ ዛሬ ረቡዕ ለአሜሪካ ድምጽ ሲናገሩ ትናንት ለጤፍ እህል ሸመታ ወደ ገበያ እንደወጡና ከፍተኛ የዋጋ ጭማሪ እንዳስተዋሉ ጠቁመው ነጋዴዎችም ባዶ መጋዘን እንዳሳዩአቸው ገልጸዋል።
ኑሮ ውድነቱ ከሚባለው ሁሉ ከሚነገረው ሁሉ በላይ ነው። ጫናው ደግሞ በአነስተኛ ኑሮ አዳሪዎች ላይ በጣም ብንችለውም አልቻልንም። በጣም ከፍተኛ ጫና ነው።
በቅርቡ ገበያ ወጥተው ነበር?
አዎ፣ ዛሬ ለምሳሌ ወጥቼ ነው። ነጭ ምናምን የሚባለውን ተውኛ ዳዎች ምንም ስለማይመለከተው ቀይ ጤፍ 13,000-14,000 እየተባለ ከእነዚሁ በረንዳ ላይ ያለንህ ከገጠ ምንድነው ስንላቸው ግብረ የተቃለብን ነው፣ ኦቨር ነው፣ መንገድ ዝግ ነው ነው የሚሉ። መንገድ ዝግ ከሆነ ከቤታቸው የተደበቀው ከቤታቸው ወደ ጊዜ ወደ መምጣት ነው እንዴ እየተዘጋባቸው በየቤታቸው በየመካዝናቸው በየሄዱ ትልልቅ ቤቶች እየተከራዩ በሙሉ ህልከዝ ያን ህልግን መውጣታቸው ነው። ከአራት ቀን በፊት በረንዳው ሙሉ ነበረ። ልክ መንገድ ሊዘጋ ነው የምትባለው አሬት ላ ወጥ ተብላ በየቦታው ተደበቀች። ሁሉም ነገር ተደበቀ። ጤፍ ከአስር ሺ ምናምን ከ12,000 ሽነጭ የሚባለው ሆነ ከ8,000 ብር ነው።
የጎንደር ከተማ ነዋሪ ነኝ ያሉት አቶ አለሙ ተረፈ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ እያለ የቀጠለው ግጭት አሁን የኑሮ ውድነቱን ለደረሰበት አስጨናቂ ሁኔታ ዋና ምክንያት እንደሆነ ያስረዳሉ። በዚህም ህይወታችንን በፈተና የተሞላ እንዲሆን አድርጎታል ሲሉ ያማርራሉ። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ ለቪኦኤ በሰጡት አስተያየት የክልሉ የጸጥታ ችግር የኑሮ ውድነቱን እንዳባባሰው ነው፣ ችግሩን ለመቅረፍም መንግስት ልዩ ልዩ እርምጃዎችን እየወሰደ እንደሆነ አብራርተዋል።
መሆን መቻል አለበት። ሰላማዊ መንገድ መወያየት መነጋገር ይቻላል። የክልሉ መንግስት ማንኛውም አጀንዳ አለኝ የሚል ሁሉ በሰላማዊ መንገድ መነጋገር እንደሚቻል ዛሬም በሩ ክፍት እንደሆነ በተደጋጋሚ እየገለጸ ነው። ስለዚህ አጀንዳ ያለው ሁሉ ወደ ጠረጴዛ ዙሪያ እንዲመጣ ህዝቡን መግፋት መቻል አለበት።
በጤፍ እህል ንግድ የሚተዳደሩትና ስማቸውን እንዳንጠቅስ የጠየቁን ነጋዴ እህል ለማምጣት ወደ ገጠር ቢሄዱም አርሶ አደሩ ለገበያ እያወጣው እንዳልሆነ ተመልክተዋል።
በቃ አይውልም ገበያ ላይ ማለት ይቻላል። እኛም ደን ማምጣት አልቻልንም። በምን በእግራችን አለች መች እና ከዚያ አኳያ የው አቅርቦት የለም ነው ያጠቃለን። አርባድ ራ ተቅርሰው ሁኔታም ስራ ሲሆን እኛ ውስጡን ገባበለ ልናውቀው አልቻልንም። በአርባድ የሚያወጣበት ምክንያት ማለት ነው።
አሁን ገበያ ላይ ጤፍ ሙሉ ለሙሉ የለም ማለት ይቻላል።
ከእርግኝ ራሱ
በምዕራብ ጎጃም ዞን ፈረስ ቤት ከተማ ነዋሪ እንደነበሩና ከወር በፊት በአካባቢው በነበረው ግጭት ምክንያት ከከተማው በቅርብ ርቀት ላይ ወደምትገኝ አንዲት የገጠር መንደር ዘወር እንዳሉ የነገሩንና ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብም አርሶ አደሩ በወቅታዊ የጸጥታ ችግር ምክንያት ምርቱን ለግብይት እያወጣ እንዳልሆነ መታዘባቸውን ገልጸውልናል።
ነጋዴውም ወደሚፈልገው አቅጣጫ ወስዶ መሸጥ ስለማይችል አይገዛቸውም። ሁለተኛ ጥሬ ብርን በባንክ ደረጃ በቂ የሆነ ገንዘብ ስለማይለቁላቸው ገንዘቡ የእነሱ እንዳልሆነ ጭምር ስለሚያምኑ አሁን ላይ የግብይት ሁኔታ ገበያም እኮ ብዙ የለም ማለት ይቻላል። አሁን
የባህር ዳር ከተማ ነዋሪዋ ወይዘሮ ሰላም ደግሞ ለዋጋ ንረቱ ተጠያቂ ያደረጉት የመንግስት የቁጥጥር ማነስን ነው።
አሁን በበቀደም 80 ብር ድረስ ደርሶ ነበር። አሁን መልሶ እንደገና ህዝቡ ተሳንጦ ከገዛ በኋላ እንደገና ወርጣ 40 ብር ሆነ እንጂ ሽንኩርት 130-140 ብር ነው ያለው። ያልተወደደ ነገር የለም። በቃ የሆነ ጊዜ ዘጋ ነው ሲባል እኔ ሲዘጋን ብሎ አዋጁ ነውቱ ትራስ ነጋዴ መስለኛል። አሁን ሁለት ቅዳሜ ለት የነበረውን ገበያ አጣ ለምን ለመግዛት ቀርቶ ቁመሽ ለማየት ራብ ነው የሚሰጥሽ። ህዝብ ሲሰማ ቀፋውን ሰሞኑን በብላክ እየተሸጠ ነው እንደ ነጋሽ ማለት ነው። ይሄ ደግሞ የመንግስት ዝለኝነት ነው። ሌላ ምንም ነገር የለም። መቆጣጠር ስለማይችል መንግስት አልባ አገር ላይ ስሙ ጦርነቱ ስሙ ግጭቱ ይባል እንጂ ስግብግብ ነጋዴ መንግስት ደግሞ ህዝቡ እንዲያማርር ሆን ብሎ ያደረገው ነገር ነው። ነጋዴን መቆጣጠር መንግስት ይችላል።
የክልሉ የመንግስት ኮሚኒኬሽን አገልግሎት ምክትል ኃላፊ በበኩላቸው በመሰረታዊ የግብርና ፍጆታዎች ላይ ከቅርብ ጊዜ ወዲህ ከፍተኛ ጭማሪ የታየው የክልሉን የጸጥታ ችግር አስመልክቶ ሰሞኑን የሐሰት መረጃ ዘመቻ በመከፈቱ ጭምር ነው ብለዋል።
መንገድ ሊዘጋ ነው ይሄ ሊጨምር ነው ምናምን ብሎ የሚያወራው የጽንፈኛ ኃይልና ስግብግብ ነጋዴ ተቀናጅቶ የሚያደርገው የተዘጋ መንገድ የለም ጨመረ ነገር የለም። ነገር ግን የንግዱ ማህበረሰብ ይሄን አብሮ ያስወራና የሆነውን ያዘውን ካፎርድ ያረግና ደብቆ ያቆይና እኔ እኮ ያለችኝ ትንሽ ነገር ናት ብሎ ተጠቃሚ ሲሄድ በውድ ዋጋ መሸጥ ፍላጎት ያለው ኃይል ነው። በብዙ ወረዳዎች በብዙ ዞኖች አካባቢ ህግና ስርዓት እየተከበረ አንጻራዊ ሰላም እየመጣ ያለበት ሁኔታ ነው ያለ። ስለዚህ የሚያስወር የክልሉ ሰላም መሆን እንቅልፍ የሚነሳ የጥፋት ኃይሎች በሚዲያም በተለያየ መንገድ የሚያራግቡት አጀንዳ እንደሆነ መያዝ መቻል አለበት።
ምክትል ቢሮ ኃላፊው አቶ ወንደሰን አክለውም በሐሰተኛ መረጃ ህዝብን እያደናገሩና የዋጋ ንረትን እያባባሱ ያሉ ነጋዴዎችን መንግስት እንደሚቆጣጠር አስታውቀው ለዚሁ ህግን የማስከበር እርምጃ ህብረተሰቡ ጥቆማዎችን በመስጠት እንዲተባበር ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው።
በኦሮሚያ ክልል ጉጂ ዞኖች ልዩ ልዩ ወረዳዎች ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ለከፍተኛ የሰላም እጦት እንደተጋለጡ ለአሜሪካ ድምጽ ገልጸዋል። ለአመታት በዘለቀ የጸጥታ ችግር አጋጥሞናል ያሏቸውን ችግሮች ሲያስረዱም ትምህርት ቤቶች ተቋርጠዋል፣ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ማህበራዊ አገልግሎቶችንም በአግባቡ ለማግኘት አልቻልንም ብለዋል። ተማሪዎቹ ልጆቻቸውም ለአመታት ከትምህርት መራቃቸው እንዳሳሰባቸው የገለጹ ነዋሪዎች ላቀረቡት አቤቱታ ከጉጂ ከምዕራብ ጉጂና ከምስራቅ ቦረና ዞኖች የትምህርት ጽህፈት ቤቶች ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ቦረናና በጉጂ ዞኖች ውስጥ በቀጠለው ግጭትና የተኩስ ልውውጥ ምክንያት የመማር ማስተማር ሂደቱ ሙሉ በሙሉና በከፊል እንደታጎለ ቪኦኤ ያነጋገራቸው ነዋሪዎች ገልጸዋል። በክልሉ በጉጂ ዞኖች የተለያዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በተፈጠረው ግጭት ለከፍተኛ ሰላም እጦት ችግር መጋለጣቸውን ገልጸዋል። በክልሉ በቀጠለው የመንግስትና የአማጺው ኃይል ግጭት እንደተቸገሩ ከገለጹት አስተያየት ሰጪዎች መካከል በምዕራብ ጉጂ ዞን ዱግደዳዋ ወረዳ እንደምኖሩ የተናገሩት አቶ ታዲ ዱጋ አሬሪ በተለይ የአንደኛ ደረጃ ትምህርት ቤቶች ለአመታት ከመማር ማስተማር ሂደት ውጪ ሆኖ እንደሚገኙ አስረድተዋል።
ማን በርኖታ ሰበበ ከናፍ ከናፋ ደጎ መጋዳፋ ጎዲና ጉጂ ሊጣሰን አና ዱግደዳዋ ገንዳ ዱቅሳ መጋዳፋ ከናፋ ወልገይኔ ደኖፋ
በጸጥታ ችግር ምክንያት ትምህርት ቤቶች ከስራ ውጭ ናቸው። ከ2010 ዓመተ ምህረት ወዲህ በተለይ በቀበሌ ደረጃ ትምህርት እንደተቋረጠ ነው። ለምሳሌ በምዕራብ ጉጂ ዞን ዱግዳዳዋ ወረዳ ወልጋይ መዳኑ፣ ዱቅሳ ማጋዳ፣ ድማ ኮኔና በሌሎችም ቀበሌዎች ከአንደኛ እስከ ስምንተኛ ደረጃ የሚያስተምሩ ትምህርት ቤቶች ከተዘጉ ዓመታት ተቆጥረዋል። መንግስትም ሆነ ታጣቂው ኃይል በየአካባቢው ህዝቡ በምን አይነት ችግር ውስጥ እንዳለ ቢያውቁም ችግሩ ግን ተባብሷል።
በታንዛኒያ ዳር ሰላም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ሁለተኛ ዙር የሰላም ድርድር ሳይሳካ ከተጠናቀቀ በኋላ በክልሉ የተለያዩ ወረዳዎች ግጭቶች እንደቀጠሉና የጸጥታ ችግሮችም እንደተባባሱ ነዋሪዎች ተናግረዋል። አቶ ታዲ በአካባቢው ተባብሷል ባሉት የሰላም እጦት የንጹሃን ዜጎች ህይወት እንደጠፋ፣ የመኖሪያ ቤቶችና ንብረቶች እንደወደሙና ነዋሪዎቹም እንደተፈናቀሉ ገልጸዋል።
ኩማላማፊ ቁጣኒ ራጀል ቀበሌ ሀንግ አማት አስማይን ፉራሚን ፍርማታ ሰዓቱ አርጋቲን ሀሊ ኢሳ ኡመኒ ኦሮሞ ጉጂ ኩን ረኮ አማታ ከሰጅራ።
በሁለቱም የጉጂ ዞኖች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ ከፍተኛ የጸጥታ ችግር አለ። በመሃል ህዝቡ ኑሮውን በሰቀቀን እየገፋ እየተጎዳ ነው። ንጹሃን ይገደላሉ፣ ይፈናቀላሉ፣ ንብረትም ይወድማል። ሁለተኛው ዙር የሰላም ድርድር ስቃያችንን ይቀንሳል ብለን ተስፋ ብናደርግም አልተሳካም። እንዲያውም ከሰላም ድርድሩ መክሸፍ በኋላ በሁለቱ መካከል የሚካሄደው ውጊያ አስጊ ሆኗል። የኛም ሰቆቃ እንዳለ ነው።
የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለአሜሪካ ድምጽ እንደተናገሩት አሸባሪው የሸኔ ታጣቂ ብለው በጠቀሱት ኃይል ላይ በመንግስት እየተወሰደ እንደሆነ የገለጹት እርምጃ ተጠናክሮ ይቀጥላል ብለዋል። የጉጂ ዞን ነዋሪ የሆኑት አቶ ባቱ ደደቻ በጉጂና በምስራቅ ቦረና ዞኖች አሉ ያሏቸውን የጸጥታ ችግሮች ያብራራሉ።
ያለናገለ ከሰቲ ረኮናገኛ ትጅረ አና ጎሮዶላ ከሰቲ ፈረቶቲ ሰበበ ረኮናገኛ ትንተካቴ ረኩማላማ ፍቁጠኒፊ ሸኒራ አስካሴ በርኖታ ወለጣ ገረገማ
በነገሌ ከተማ የሰላም ችግር አለ። በጎሮዶላ ወረዳ በጸጥታው ችግር ምክንያት ከ2015 ዓመተ ምህረት ጀምሮ ተማሪዎች ወደ ትምህርት ቤት አይሄዱም። በወረዳው ምንም አይነት አገልግሎት እየተሰጠ አይደለም። የኔትወርክ የውሃ የመብራት ችግሩ በጣም ይከፋ ነው። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። ሰላም ከሌለ መስራት መማርም ሆነ መደበኛ ኑሮን መምራት አይቻልም። ወደ ወጥሯችን ሰላማዊ ሁኔታ እንድንመለስ ምኞታችን ነው።
በተመሳሳይ ከአዲሱ የዞን መዋቅር ጋር ተያይዞ በጎሮዶላ ወረዳ ትምህርት ቤቶች የመማር ማስተማር ሂደቱ ከቆመ አንድ ዓመት እንዳለፈው የ11ኛ ክፍል ተማሪ እንደሆነ ገልጸው ስሙ እንዳይጠቀስ የጠየቀው የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል።
እኔ የሐራቀሎ የሁለተኛ ደረጃ ትምህርት ቤት የተፈጥሮ ሳይንስ ተማሪ ነኝ። እስካሁን በጎሮዶላ ወረዳ ትምህርት አልጀመረም፣ አልተመዘገብንም። አምና በአመቱ አጋማሽ ላይ እንደቆመ ነው። በወረዳችን ከአንደኛ እስከ አምስተኛ፣ ከስድስተኛ እስከ ስምንተኛና ከዘጠነኛ እስከ 12ኛ ክፍል የሚያስተምሩ 80 ትምህርት ቤቶች እንደተዘጉ ናቸው። ለመማር ብንፈልግም መምህራኑ የሉም። ደሞዛቸው ከተቋረጠ ቆይቷል። ተማሪዎችም ከከተማው ሸሽቷል። ምክንያቱም መዋቅሩ እንዳይተገበር ያደረጋችሁ ነው የተባሉ ይታሰራሉ። ስለዚህ በከተማው የተገደበ እንቅስቃሴ ነው የምናደርገው። እስከመቼ በዚህ ሁኔታ እንቀጥላለን? መንግስት ጉዳዩን በትኩረት ቢመለከተው ላለሁ።
የልጆቻቸው ከትምህርት ገበታ ውጪ መሆን ያሳሰባቸው ነዋሪዎች ባነሷቸው የተራዘሙ የጸጥታ ችግሮች ጉዳይ ከምዕራብ ጉጂና ከጉጂ እንዲሁም ከምስራቅ ቦረና ዞኖች የትምህርት ጽፈት ቤቶች ከኦሮሚያ ክልል ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካልን ይዘን የምንቀርብ ይሆናል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከፌደራልና ከክልል ተቋማት የመንግስት ስራቸው ታገዱ ከአንድ ሺህ በላይ የትግራይ ተወላጅ ፖሊስ አባላት ወደ መደበኛ ቦታቸው እንዳልተመለሱ የኢትዮጵያ የመብቶች ተሟጋች ተቋም ሂዩማን ራይትስ ፈርስት አስታወቀ። የመብቶች ተሟጋች ድርጅቱ የፖሊስ አባላቱ ከነቤተሰቦቻቸው ለልዩ ልዩ ችግሮችና ለሰብአዊ መብቶች ጥሰቶች እንደተዳረጉ አውስቶ የፌደራሉ መንግስትና ክልላዊ አስተዳደሮቹ በፕሪቶሪያው ስምምነት መሰረት ወደ መደበኛ ስራቸው እንዲመልሷቸው ጥሪ አቅርቧል። በሪፖርቱ ላይ ለጋዜጠኞች መግለጫ የሰጡት የድርጅቱ ምክትል ዳይሬክተር አቶ መብሪህ ብርሃነ መንግስት ለጥሪው አዎንታዊ ምላሽ ካልሰጠ ጉዳዩን ወደ ፍርድ ቤት እንደሚወስዱትም አመልክተዋል። ገብረ ሚካኤል ገብረ መድን ተጨማሪ ዝርዝር አለው።
ሂዩማን ራይትስ ፈርስት የተሰኘው ኢትዮጵያዊ የመብት ተሟጋች ድርጅት ትላንት ማክሰኞ ለጋዜጠኞች በሰጠው መግለጫ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል ከአዲስ አበባ ፖሊስ ኮሚሽንና ከፌደራል ፖሊስ ተቋማት ከስራቸው የታገዱ የትግራይ ተወላጅ የፖሊስ አባላት ባቀረቡለት አቤቱታ መሰረት ምርመራ ማድረጉንና ሪፖርት ማውጣቱን አስታውቋል። የድርጅቱ ዳይሬክተር አቶ ተስፋ ዓለም በርሀ ስለ ክትትል ሪፖርቱ ለጋዜጠኞች በሰጡት ማብራሪያ አላማውን እንዲህ ሲሉ ገልጿል።
ዋና አላማችን ይህ ጥሰት ወደ የመንግስት አካላት ትኩረት እንዲመጣ ነው። አንዳንዴ በመዘንጋትም ሊሆን ይችላል፣ አንዳንዱም ሆን ተብሎም ሊሆን ይችላል። ዞሮ ግን እኛ ወደ ትኩረት መጥቶ መፍትሄ እንዲያገኝ ነው ዋናው ማለት ነው።
ስለ ሪፖርቱ ይዘት ለጋዜጠኞች ያብራሩት የድርጅቱ ምክትል ዳይሬክተር አቶ መብርሂ ብርሃንም በፖሊስ አባላቱ ላይ በሶስቱም የፖሊስ ተቋማት ልዩ ልዩ የመብቶች ጥሰቶች እንደተፈጸሙ ገልጸው የትግራይ ክልሉ ከሁሉም የከፋ እንደሆነ ተናግረዋል።
በትግራይ ክልል ፖሊስ በተለይ ወደ 1000 የሚሆኑ የፖሊስ አባላት ከ2014 በኋላ ማለትም ቲፒኤልኤፍ ወደ ክልሉ ዋና ከተማ ከተመለሰ በኋላ አዋጅ በማውጣት ወደ ስራ ተመለሱም የሚል ክልከላ አድርጎባቸዋል። ይሄ ክልከላ በዋናነት ምክንያት ያደረጉት በትጥቅ ትግሉ ወቅት ተሳታፊ አልነበራቸውም የሚል ምክንያት ነው የቀረበው።
በዚህ ምክንያት በትግራይ ክልል ከስራ የታገዱት የፖሊስ አባላት ወርሃዊ ደሞዝ ስለማይከፈላቸው ከነቤተሰቦቻቸው ችግር ላይ እንደወደቁ አቶ መብርሂ አመልክቷል። ከስራ በታገዱት ፖሊሶች ፈንታ በጦርነቱ ከተሳተፉ የትግራይ ታጣቂዎች አዲስ አባላት እንደተመለመሉ ምክትል ዳይሬክተሩ ገልጸው አካሄዱ ግን ህጋዊነት የጎደለው እንደሆነ ይተቻሉ።
ለዚህ እንደ ምክንያት የተደረገው ባላነት አዋጅ 362/2014 የሚባል በትግራይ ምክር ቤት የወጣ አዋጅ አለ። ይሄ አዋጅ ደግሞ ህገወጥ ነው። ለምንድነው ህገወጥ የሚሆነው? በፕሪቶሪያው የሰላም ስምምነት መሰረት ይሄ ምክር ቤት ህጋዊ አይደለም ተብሎ ፈርሷል። ስለሆነ ከ2013 እስከ 2015 እስከ ፕሪቶሪያው የሰላም ስምምነት በዚህ ምክር ቤት የሚወጡ ህጎች የፌደራል እና የክልል ህግ የሚቃረኑ ነው። ስለሆነ ውጤታቸው ምንድነው የሚሆነው ማለት ነው? እንዳልነበሩ የሚቆጠሩና ቮይድ የሆኑ ህጎች ናቸው።
የሰሜን ኢትዮጵያው ጦርነት እንደተጀመረ በፌደራልና በአዲስ አበባ የፖሊስ ተቋማት ውስጥ ሲሰሩ በነበሩ የትግራይ ተወላጅ አባላት ላይም የመብቶች ጥሰቶች እንደተፈጸመ Human Rights First በክትትል ሪፖርቱ አስታውቋል። ጦርነቱን ተከትሎ 730 የአዲስ አበባ ፖሊስ አባላትና 540 የፌደራል ፖሊስ አባላት የሆኑ የትግራይ ተወላጆች ወደ ወታደራዊ ካምፖች ተወስደው ለሶስት ወራት እንደታሰሩ አቶ መብርሂ በመግለጫቸው አውስተው ትክክለኛው ብዛታቸው ምን ያህል እንደሆነ ለማወቅ ባይቻልም አሁንም ድረስ ወደ መደበኛ ስራቸው ስላልተመለሱ ሰብአዊ መብቶቻቸው እየተጣሰ ነው ብለዋል።
ከትግራይ ክልል ፖሊስ እነዚህ የሚለዩበት ምክንያት ምንድነው? ደሞዝ ይከፈላቸዋል፣ ነገር ግን ስራ መስራት አይችሉም። ማለትም ጥቅማጥቅም፣ እድገት እንደዚሁ ለሌሎች የፖሊስ አካላት የሚያገኙትን ጥቅም በማንነታቸው ብቻ ምንም አይነት የደረጃ እድገትና በሳይኮሎጂካሊም በጣም ተጎድቷል ማለት ነው። ምክንያቱም እነዚህ ሰዎች የሀገሪቱ ዜጎች እንደመሆናቸው መጠን እኩል እንደሌሎች የፌደራልና የአዲስ አበባ ፖሊስ ተወላጆች አባላት እኩል መብታቸው ሊከበርና ወደ ስራቸው ሊመለሱ ይገባል።
ድርጅቱ ያዘጋጀውን የክትትል ሪፖርት ለሚመለከታቸው አካላት ቢልክም ከትግራይ ክልልና ከፌደራል ፖሊስ ምላሽ እንዳላገኘ የአዲስ አበባ ፖሊስ ኮሚሽን ደግሞ ሪፖርቱን አልቀበልም እንዳለው በመግለጫው ጠቅሷል። ሆኖም የትግራይ ተወላጅ የፖሊስ አባላቱ የገጠማቸው ችግር ከሰሜን ኢትዮጵያው ጦርነት ጋር የተያያዘ በመሆኑና ጦርነቱ ደግሞ በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በመቋጨቱ ጉዳያቸው በዚሁ ማዕቀፍ ውስጥ መፍትሄ እንዲሰጠው አቶ መብርሂ ጥሪ አቅርበዋል።
የትግራይ ክልል ፖሊስና የፌደራልና የአዲስ አበባ የጸጥታ ተቋማት የፕሪቶሪያው የሰላም ስምምነት በሙሉ እንዲተገብሩ ጥሪያችንን እናስተላልፋለን። በስምምነቱ መሰረት በፌደራል ህገ መንግስትና በክልል ህገ መንግስት እነዚህ ተወላጆች ወደ ነበሩበት የስራ ገበታ እንዲመለሱ የተቋረጠባቸው ጥቅማጥቅም እንዲከበር ነው የምንማጸነው።
ይህ ሳይሆን ቀርቶ የተወላጆቹ የሰብአዊ መብቶች ጥሰቶች ሳይከበሩ ቢቀጥሉ ግን ድርጅታቸው ጉዳዩን ወደ ፍትህ ተቋማት እንደሚወስደው አሳስበዋል።
ቀጣይ የሚሆነው ይሄ መብታቸው በህግ ለማስከበር ነው የምንሄደው ከዚህ በኋላ ማለት ነው። ምክንያቱም የተጣሰው መብት በፍርድ ቤትም ሊሆን ይችላል፣ በሌላ መንገድ እነዚህ ሰዎች መብታቸው ሊከበርላቸው ይገባል ማለት ነው።
የአሜሪካ ድምፅ ከትግራይ ክልል ከአዲስ አበባና ከፌደራል የፖሊስ ተቋማት ኃላፊዎች ምላሽና አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። በጉዳዩ ላይ ተቋማቱ የሚሰጡት ምላሽ ካለ ወደፊት የምናቀርብ ይሆናል። Human Rights First በትግራይ ተወላጅ የፖሊስ አባላት ላይ ተፈጽመዋል ባለው የሰብአዊ መብቶች ጥሰት ላይ ያዘጋጀውን ሪፖርት ለኢትዮጵያ ሰብአዊ መብቶች ኮሚሽንና ለሕዝብ እንባ ጠባቂ ተቋም በግልባጭ እንዳሳወቃቸውም አክሎ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዩክሬን በሩሲያ ወረራ ምክንያት ያለባትን ጦርነት ለመደገፍ ዋይት ሀውስ እንዲሰጥ የታቀደውን 60 ቢሊዮን ዶላር አስመልክቶ የአሜሪካው ሸንጎ በቂ የይሁንታ ድምፅ ይኖረው እንደው ለመፈተሽ ዛሬ የሙከራ ድምፅ ይሰጣል ተብሎ ይጠበቃል። የቪኦኤ ኮንግረስ ዘጋቢ ካትሪን ጊብሰን እንደላከችው ጥንቅር ከሆነ ግን በሴኔቱ ያሉ የሪፐብሊካን ፓርቲ አባላት ለዩክሬን ሊሰጥ ለታሰበው የገንዘብ የድጋፍ ድምፅ የሚሰጡትን በፈንታው የአገሪቱ የድንበር ደህንነት አስመልክቶ እንዲወጣ የሚሹትም ህግ ተቀባይነት ካገኘ ነው ብሏል። ዘገባውን እንግዶ ወልዴ እንደሚከተለው ያቀርበዋል።
ለዩክሬን ሊሰጥ የታሰበው አዲስ እርዳታ ደንቃራ የገጠመው ይመስላል። ለእርዳታው የድጋፍ ድምፃቸውን የሚሰጡ ከሆነ በምትኩ የድንበር ህጉ እንዲጸድቅላቸው የሚሹት ሪፐብሊካኖች ሐሳባቸውን ዲሞክራቶቹ እንዳልተቀበሉት ይናገራሉ። ኬቪን ክሬመር በሸንጎ የሪፐብሊካን አባል ናቸው።
አንድ የፖለቲካ ፓርቲ አባላት ሙሉ ዩክሬንንና እስራኤልን ለመደገፍ ብቻ ገንዘብ ማፍሰስ ነው የሚፈልጉት። ድንበሩ ክፍት ቢሆን ግድ የላቸውም።
ዲሞክራቶቹ እንደሚሟገቱት ደግሞ የድንበር ደህንነትንም የሚያካትተውና በዋይት ሀውስ የቀረበው የ106 ቢሊዮን ዶላር የብሔራዊ ደህንነት ወጪ በጥቅሉ መታየት አለበት። ቼክ ሹመር በሸንጎው አብላጫ መቀመጫ ያለው የዲሞክራሲው ፓርቲ መሪ ናቸው።
ዲሞክራቶች ዩክሬን ለመደገፍ ዝግጁ ናቸው። ሪፐብሊካኖች ግን አይደሉም። እኛ ጉዳዩን ከምር ወስደነዋል። ድንበሩን በተመለከተ የቀረበውን ሐሳብ እንዲያጸድቁ ወርቃማ አጋጣሚ ፈጥረንላቸዋል።
የዋይት ሀውሱ የብሔራዊ ጸጥታ አማካሪ ጄክ ሰለቨን በዚህ ሳምንት መጀመሪያ ላይ እንዳሉት ዩክሬን መረዳት የነበረባት ጊዜ እያለፈ ነው።
ተጨማሪ መሳሪያ ለዩክሬን ለመግዛትና የእኛን ወታደራዊ ዝግጁነት አንጎዳ ከአሜሪካ የጦር መሳሪያ ክምሽት ላይ ለመስጠት አስተዳደሩ በዓመቱ መጨረሻ ላይ ገንዘብ አይኖረውም።
ዛሬ በሸንጎ ይካሄዳል የተባለውና ዩክሬንና እስራኤልን የሚመለከተው ሕግ ተቀባይነት በማግኘቱ ጉዳይ ላይ ዲሞክራቶች ጥርጣሬ አላቸው። እንደራሴው ክሪስ መርፊ የዲሞክራቲክ ፓርቲውን ይወክላሉ።
ዓለምን ከቭላድሚር ፑቲን ለማዳን የፍልሰተኞች ሕጉ መቀየር አለበት ካሉ ከባድ ሥራ ይጠብቀናል።
በዲሞክራቶቹ የበላይነት በተያዘው ሴኔት የሚያልፍ ማንኛውም ሕግ በሪፐብሊካኖች ቁጥጥር ስር ባለው የተወካዮች ምክር ቤት የማለፍ ዕድል የለውም። ምክንያቱም አንዳንድ አባላት የባይደን ዋይት ሀውስ በዩክሬን የሚገኘውን ድል በተመለከተ ያስቀመጠው ግልጽ ነገር የለም ባይ ናቸው። የምክር ቤቱ አፈ ጉባኤ ማይክ ጃንሰን የሚያክሉት አለ።
በድርድሩ ለመቀጠል እንዲቻል በርካታ መልስ የሚያሻቸው ጥያቄዎች አሉ። ከጥያቄዎቹ ውስጥ በዩክሬን የሚካሄደው ጦርነት ዓላማው ምንድን ነው? በስተመጨረሻ እንዲታይ የተፈለገው ውጤት ምንድን ነው? ከአሜሪካ ታክስ ከፋዮች ተወስዶ የተመደበውን ገንዘብ መቆጣጠር የምንችለው እንዴት ነው የሚሉት ናቸው።
የሩሲያው ፕሬዝደንት ቭላድሚር ፑቲን የአሜሪካ ድጋፍ ችግር እንዲገጥመው ተስፋ ያደርጋሉ። ምክንያቱም ከአሜሪካ የሚሰጠው እርዳታ ችግር የሚገጥመው ከሆነ የአውሮፓ አጋሮችም የሚሰጡት እርዳታ እክል እንደሚገጥመው ይገመታል። አዳም ስሚዝ በምክር ቤቱ የመከላከያ ኮሚቴ የዲሞክራቲክ ፓርቲ ወኪል ናቸው።
We have clear objectives in Ukraine. We've been achieving those objectives. Let's not back down now.
በዩክሬን ግልጽ የሆነ ዓላማ ነው ያለን። ዓላማዎቻችን እያሳካንም እንገኛለን። አሁን ማፈግፈግ አይገባንም። ሙሉ ድል ስላልተገኘ ለዩክሬን የምንሰጠውን ድጋፍ ማቆም የለብንም።
የአሜሪካ ሕግ አውጪዎች ስምምነት ላይ ሳይደርሱ ጊዜው እያለቀባቸው ነው። አውደ ዓመት እየተቃረበ በመሆኑ በመጪው ሳምንት መጨረሻ ኮንግረስ ለእረፍት ይበተናል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የረቡዕ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዲሞክራሲ በተግባር። የሲቪል ማህበረሰብ ድርጅቶች ስራ በጥናት ላይ እንዲመሰረት ተጠየቀ። ሀገራዊ የሰላም ግንባታ የእንቅስቃሴ ማዕከል መንግስታዊ ካልሆኑ ድርጅቶች ወደ ህብረተሰቡ ተዛውሮ በማህበራዊ ንቅናቄ መልክ መመራት እንዳለበት ተጠቁሟል። በነባር ሀገራዊ ተቋሞች፣ ሴቶችና ተሞክሮች ላይ የተመሰረተ ማህበራዊ ንቅናቄም የሰላም ግንባታ ሂደቱን እንደሚያጠናክረው ተመልክቷል። በዘመናችን በስራ ላይ የሚገኙት የግጭት መፍቻ ዘዴዎች ከወቅቱ ችግሮች አኳያ በቂ እንዳልሆኑና ከሲቪል ማህበረሰብ ድርጅቶችም አዲስ ስልቶች እንደሚጠበቁም ተገልጿል። ድርጅቶቹ የሰላም ግንባታ መድረኮችን በማዘጋጀት ተፋላሚ ኃይሎችን ለውይይት እንዲያተጓቸውም ጥሪ ቀርቧል። መለስካቸው አማሃ ተከታዩን አዘጋጅቷል።
ሰሞኑን የደህንነት ጥናቶች ተቋምና የሲቪል ማህበራት ድርጅቶች ምክር ቤት አንድ ላይ ሆነው ሙሉ ቀን የፈጀ የጥናት ጉባኤ አዘጋጅተው ነበረ። የመጀመሪያው የሲቪል ማህበራት ድርጅቶች ዓመታዊ የጥናት ጉባኤ ነው። የጉባኤው ተሳታፊዎች የመንግስት ባለስልጣናት፣ የሲቪል ማህበረሰብ ድርጅቶች ባለሙያዎች፣ ምሁራንና ሌሎችም ባለድርሻዎች ናቸው። ሶስት የጥናት ወረቀቶች ቀርበዋል። የጉባኤው መሪ ቃል በኢትዮጵያ የሰላም ግንባታ ሂደት ሲቪል ማህበራት ድርጅቶች የሚያደርጉትን አስተዋጽኦ ለማጠናከር የሳይንሳዊ ጥናቶች ድርሻ የሚል ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነቶች መምህር ዶክተር ዮናስ አሽኔ ያቀረቡት ሐሳብ አዲስ እንደሆነ ተሳታፊዎች በስፍራው ተናግረዋል። ችግሮቻችንን ግጭቶቻችንን የምንፈታባቸው ዘዴዎች ከነባር ሀገራዊ ተቋሞቻችንና ተመክሮአችን መመንጨት አለባቸው ባይናቸው።
አበሮቻችን፣ ድሮቻችን፣ ቆቦቻችን፣ ጠረጴዛዎቻችን እነናንተ ቆቆጭ ብለን ቆቦ ቡና ብንጠጣ ምንም ቆቦ ቤተ መንግስት አይገባበትም አይደል እንዴ? የእናቶቻችን ማህበር የእናት ያባቶቻችን ማህበር በየገጠሩ ብንሄድ አው ስለ ቤተ መንግስት ካላወሩ በጣም ህብር ያለው እኮ ነው። በሰራስ ግጭት ቢኖር ምንም ቢኖር እንኳን እዛው የሚፈቱበት የበጣም ያልዳሰስ ነው ቱባ የሆነ ባህል አለ። ያንን ነው እና ተንቀሳቀሱና ከሱ ጋር ኦርጋኒካሊ ሊንክ አርጉ ያልኩት እንጂ ማህበሩ ልክ እንደ ቀኝ ገዛት ይታ ይሄ ትራዲሽን ነው የግጭት ምንጭ ነው የሰው ምሉ ማያደርግ ነው ጎጂ ነው ይላልን ምን ጥለው አይደለም። ዞሮ ዞሮ ይሄ የኤንጂኦ ሞዴል ያድርጉ የተነሳው የሲቪል ማህበር ወደ ኦርጋኒክ ወደ ሆነው ወደ ማህበሮቹ ገብቶ ውስጥ ያለውን የሰላም የፍትህ ሞተሞክሮ ህብር ማምጣት አለበት። እሱን ሲያመጣ ራሱ ልቦናውም ቆመናውም ትንፋሹም በራሱ የሚሆንና ቤተ መንግስቱ ሳይደነግጥ ሊያግዝ ይችላል። ቤተ መንግስቱ መስራት ያልቻለው ቤተ መንግስቱ ሊያመጣ ያልቻለውን ትሩፋት ሊያመጣ ይችላል የሚል
በርሳቸው አጥናተን በኢትዮጵያ ቤተ መንግስት፣ ቤተ ማህበር፣ ቤተ ገበያ፣ ቤተ ትምህርት፣ ቤተ ሃይማኖትና ሌሎችም ማህበራዊ ዘርፎች በየትኛውም ዓለም እንደሚገኙ ህብረተሰቦች እዚህም አሉ። ይሁንና በእኛ ሀገር የቤተ መንግስት አቅም እጅግ የበረታ ነው። ስለሆነም ግጭቶቻችንን የምንፈታባቸው ዘዴዎች ቤተ መንግስቱን የማያስደነግጡ ቢሆኑ እንደሚመረጥ ይናገራሉ። አለፍ ብለውም ይህን ዘዴ እንዴት መቅረጽ እንደሚቻልና እንዴትስ ማህበራዊ ንቅናቄ መሆን እንዳለበት ያመለክታሉ።
አንደኛ እውቀትና ቋንቋውን ማህበረሰቡን የሚመስል ማድረግ አለበት። መዋስ ያለበት ከቤተ መንግስት ሳይሆን ከህይወት ከእያንዳንዱ ከገበሬው ከአርብቶ አደሩ ከሴቶች ከእድሮች ከሰንበቴ ቤቶች ከመጅሊሶች ከተለያዩ ቦታዎች ከቤተ ክርስቲያናት ከቤተ ቦታ አማራጭ ሰላም ቋንቋዎችና ፍልስፍናዎች አሉ። ራሱ በዛ አይነት ከዛው እውቀት ጋር ማጋባትና መስተጋብሩን መፍጠር አለበት። በእውቀት ደረጃ በቋንቋ ደረጃ በፍልስፍና ሁለተኛ አባላት ማብዛት አለበት። ኮንስቲቱንሲ መገንባት አለበት። እኔን መመንወል አለበት። ሲቪል ሶሳይቲ በወር 100 ብር ክፈል ለሰላም ገንባታ እየሰራው ነው ቢለኝ ይከፍላል። ሄደን ድሮችን ይሄን አዋጥ ወንል ያዋጣል። እናቶችን አባቶችን ገበሬውን ይሄን ስራ ብንለው እየሰራን ካሳየ ነው ኮንስቲቱንሲውን መገንባትና በየዕለቱ ከሚገለጽ የህይወት ተሞክሮ የሚወጣው ሂደት ውስጥ ራሱን ጉልህ አድርጎ ማሳየትና ኮንስቲቱንሲውን መገንባት አለበት። ይሄን ካረገ ግጭት ሲነሳ ወይም ግጭት ከመነሳቱ በፊት የሱን ድምጽ ሲሰማ ሰው ማህበረሰቡ የኔ እኮ ድምጽ ነው ብሎ ይሰማል። ቤተ መንግስት ከኔ ለየት ያለ ከኔ የማይቃረን ስልጣኔን የማይቀማ ከኔ ጋር የማይገዳደር ግን አማራጭ ሆን ድምጽ ስላለ እሱ ሽማግሌ ልክ ልታረቅ ይላል ፖለቲካ ኤሊቱም ሲል ይሄንን ለማድረግ ንቅናቄ እናድርግ። ስለዚህ በቋንቋ ባደረጃጀትም በእሳቤም ከዚህ ከኢንዲጂኦ ሴንተር ከሆነው ወደ ኤቭሪዴ የሁሉ ጊዜ የየለቱ የኑሮ አኗኗር ውስጥ እንግባ የሚል ግብዣ ነው ያቀረበው።
የሰላም ግንባታን በተመለከተ በኢትዮጵያ አሁን ያለውን ሁኔታ ከሲቪል ማህበራት ድርጅቶች አቋያ የቃኙት በድርጅቶቹ ምክር ቤት የሰላም ግንባታ ኃላፊ ዶክተር ቃለወንጌል ምናለ ናቸው። እንደሳቸው ከሆነ ድርጅቶቹም ሆኑ ምክር ቤቱ የሀገሪቱን የሰላም ሁኔታ እየዳሰሱ ለሚመለከታቸው አካላት ሐሳብ ያቀርባሉ፣ የተለያዩ መግለጫዎችም ያወጣሉ። ይሁንና ዘላቂ ሰላምን በመገንባት ረገድ ገና ብዙ ስራ ይቀራል ብለዋል።
የሲቪል ሶሳይቲ ተቋማት በተለይ ሰብአዊ መብት ላይ፣ ዲሞክራሲ ላይ፣ ሰላም ግንባታ ላይ የሚሰሩ ጥብቅናና መንግስት ላይና ተፋላሚ ኃይሎች ላይ ግፊት ከማሳደር አኳያ ተከታታይ ስቴትመንቶች ፕሬስ ሪሊዝስ ያወጣሉና ከዛ አንፃር ብዙ ርቀት ሄደናል ብዬ አስባለሁ። ሌላው ግን ይሄ ከዚህ ከዘላቂ የሰላም ባህል ግንባታ አንፃር የሚሰሩ ስራዎች ግን የሚቀራቸው ነገሮች አሉ፣ ጅምሮች አሉ። እዚህም እዛም ከዛ አንፃር ግን አይ ቲንክ በሰፊው ልንገባበት ልንሰራበት የሚገባ ይመስለኛል። ዘላቂ የሰላም ባህል ግንባታ በዚህ ሀገር ያስፈልጋል። ምክንያቱም ጋራንቲያችን እሱ ነው። በየጊዜው ችግር ሲፈጠር ሁሉ ሮጠን ወደ ውጊያ ወደ ጦርነት እንዳንገባ የንግግር ባህል መገንባት ይኖርብናል፣ ያስፈልገናል። እና ያ ደግሞ የዘላቂ ሰላም ባህል ግንባታ
በጉባኤው ላይ የጥናት ጽሑፍ ያቀረቡት ሌላው ሰው ደግሞ ፕሮፌሰር ገብሬ ይንቴሶ በአዲስ አበባ ዩኒቨርሲቲ ፕሮፌሰር ኤመሬተስ ናቸው። ከአራትና ከአምስት ዓመታት ወዲህ በኢትዮጵያ የሚገኙ የሲቪል ማህበራት ድርጅቶች እያደገ የመጣ አቅም ፈጥረዋል ይላሉ ፕሮፌሰር ገብሬ። በተለይ ባሁኑ ጊዜ በሀገሪቱ የሚታዩ ግጭቶች ውስብስብ ከመሆናቸው አኳያ የእነዚህ ድርጅቶች ድርሻ ከፍ ያለ ሊሆን እንደሚችልም ያስገነዝባሉ።
እኔ እነሱንም ማዩ እንዳነሳሳቸው ትናንትና ገና ሊነሱ ስሉ ተቀጭተው ጠፍተው አሁን እንደገና ድሉ ሲከፈት የዛሬ 3 አመት 4 አመት ነው አይደል 2019 ማለት የጀመሩ ናቸውና እኔ ተነሳሽነታቸውን ፍላጎታቸውን አደንቃለሁ። አቅም እየፈጠሩ ይሄዳሉ፣ ድጋፍ ይፈልጋሉ። በመሰረት ሐሳብ ደረጃ ግን ችግሩን መፍታት የሚችሉ አቅም አላቸው አሁን ካሉት ኦፕሽኖች ውጪ ማለት ነው። በፊት ቅድም በጽሁፍ ማቅረብ ያለሁኝ ግጭት አፈታት ላይ የመንግስት ተቋማት ይሳተፋሉ። በባህላዊ መንገድ ችግር ይፈታል፣ የሃይማኖት ተቋማትም ይፈቱ ነበር። እነዚህ አሁን ከጊዜ ወደዚህ የግጭቶቹ ሁኔታ እየተወሳሰበ ሲሄድ የማንነት ጥያቄ፣ የዚህ የፖለቲካ አይዲዮሎጂ ፖላራይዜሽን፣ የሀፍትና ስልጣን ላይ ያለው ሽኩቻሽ ከዛ ጋር በተገናኘ ግጭቶቹ ስለተወሳሰቡ ነባር የፖለቲካ ግጭት አፈታት ሲስተሞች እንደበፊቱ ውጤታማ እየሆኑ አይደለም። ለዚህ ነው አሁን የሲቪል ሶሳይቲ ኦርጋናይዜሽንስ ቢገቡ እንደ አዲስ ጉልበት ሚና ይኖራቸዋል ተብሎ የሚጠበቀው። ትናንት ያልሰሩትና ዛሬ ያልሰሩት ላይ አይደለም ነገ የሚሰሩትን ነው በጣም ማየት የሚፈልገው።
የማህበራቱ ድርጅቶች ምክር ቤትን በተመለከተም በሀገሪቱ የሚታዩ ግጭቶችን ለመፍታት የተለያዩ እርምጃዎችን መውሰድ እንዳለበት ፕሮፌሰሩ ይከራከራሉ።
እስኪጋበዝ መጠበቅ የለበትም ይመለከተኛል በሚል ራሱን ጋብዞ አገራዊ የሆነ ጉዳዮች ላይ መሳተፍ መቻል አለበት ብዬ አስባለሁ። አሁን በዚህ በብሔራዊ ምክክር ውስጥ እየተሳተፉ እንደሆነ አውቃለሁ። ይሄ የመጀመሪያውና የመጨረሻ አይደለም፣ ሌሎችን ጉዳዮች ይኖራሉ። በእነዚህ ውስጥ ራሱን ጋብዞ ተጽዕኖ ፈጥሮ መሳተፍ መቻል አለበት፣ ግንኙነትን ማጠንከር አለበት። ወደታች ደግሞ በስሩ ያሉትን ሲቪል ሶሳይቲ ኦርጋናይዜሽንስ ቅድም በማቀረብነው መሰረት በአካውንታብሊቲ እንዲሰሩ፣ ታማኝነት እንዲፈጥሩ፣ በማህበረሰቡ ውስጥ ተቀባይነት እንዲኖራቸው፣ ውጤታማ እንዲሆኑ፣ ዴሊቨር እንዲያደርጉ ይሄን በመምከር ስልጠና በመስጠት እድሎችን በመፍጠር የእነሱን አቅም ወረታች መፍጠር መቻል አለበት። ወደ ጎን እንግዲህ ሌሎች ይኖራሉ፣ ሲቪል ሶሳይቲን ባይሆኑ ሌሎች አደረጃጀቶች ይኖራሉ። እዚች ሀገር ውስጥ ይመለከተናል፣ ያገባናል፣ አስተዋጽኦ ማድረግ እንችላለን ብለው የተደራጁ የተለያዩ አደረጃጀቶች ይኖራሉ። ከእነሱም ጋር በቅንጅት መስራት አንድ ሀገር ነው ያለን፣ ለዛች ሀገር በጋራ መስራት ስለሚያስፈልግ ወደ ጎንም እንደዚሁ ቢሰራ የራሱን አቅም ፈጥሮ በስሩ ያሉትን አቅም ፈጥሮ የምንጠብቀውን ውጤት ሊያመጣ ይችላል የሚል ተስፋ አለኝ።
ይህ ጉባኤ የሳይንሳዊ ጥናትን ሚና በግልጽ መረዳትን እንዲሁም በሲቪል ማህበራት ድርጅቶች መካከል የእውቀት ልውውጥን አስፈላጊነት ከፍ አድርጎ እንደሚያሳይ ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ ለቀደመው ዘገባ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዚህ ከዋሽንግተን ወደ እናንተ እየደረሰ የሚገኘውን የዛሬ የሮቡ ህዳር 26 2016 ዓ.ም ምረት የአሜሪካ ድምጽ ዝግጅታችን ነው። አብራችሁን ስላላችሁ በጣም እናመሰግናለን። አስማማየ ነው አሁንም ፕሮግራሙ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረኩ ነው የሚገኘው። ዝግጅቶቻችን ከዚሁ ከሬዲዮና ከቴሌቪዥን በተጨማሪ በዌብሳይታችን www.voanews.com ወይም በፌስቡክ @voamaric ላይ መከታተል በቀጥታ ትችላላችሁ። አሁን ወደ አሜሪካና ዝግጅታችን ዝግጅታችን እናምራም። በዩናይትድ ስቴትስ በየወሩ ከአስር ሺህ የሚበልጡ ፍልሰተኞች ወደ ኒውዮርክ ከተማ ይጎርፋሉ። በከተማዋ ነዋሪዎች ዘንድ ደግሞ ከተማችን ፍልሰተኞችን የማስተናገድ አቅም አላት ወይ የሚለው ስጋት እየጨመረ ነው። ኤረን ራነን ከስፍራው ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
ስታተን አይላንድ የሚባለው ሰፈር ጎዳና የወጡ ሰልፈኞች ሰፈራቸው ውስጥ ሊቋቋም ታቅዶ የነበረው የፍልሰተኞች መጠለያ በመታገዱ ደስታቸውን ሲገልጹ ነው የሚታዩት። ከርት ሳልዋ አንዱ የዚህ አንቀሳቃሽና ለኒውዮርክ ከተማ ከንቲባነት ተወዳዳሪ ናቸው።
ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ፣ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ 10,000 ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። ስለዚህ እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አቋያ ትክክለኛ በሆነ ቃል አስረዳችኋለሁ። መዝገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን።
ኒውዮርክ ከተማ በቅርብ ጊዜ ከ100,000 በላይ ፍልሰተኞችን ተቀብላ አስጠልላለች። የከተማዋ ከንቲባ ኤሪክ አዳምስ ከተማዋ ላይ ትልቅ ጉዳት እንደሚያስከትል ጠቅሰው ሲያስጠነቅቁ እንዲነበር ያሉት
And how dare anyone say New York City is not going through a crisis? And here's the sad part about it, folks. When you get 10,000 a month.
New York ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ 10,000 ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አቋያ ትክክለኛ በሆነ ቃል አስረዳችኋለሁ ብዬ መስገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን።
በቅርቡ በተካሄዱ የህዝብ አስተያየት ግምገማዎች መሰረት ወደ ከተማዋ ስለሚገቡ ፍልሰተኞች በኒውዮርክ ነዋሪዎች ዘንድ ያለው አስተያየት እየተቀየረ ነው። የሲና ኮሌጅ የህዝብ አስተያየት ግምገማ ባለሙያ የሆኑት ስቲቨን ግሪንሶርት ሲያስረዱ
79% of Democrats, at least 79% of Republicans,
79% of ዲሞክራቶች ቢያንስ 79% ሪፐብሊካኖች ከሁለቱም ፓርቲዎች ከመያወግኑት ውስጥም እንዲሁ ቢያንስ 79% ይህ የሰሞኑ የፍልሰተኞች በብዛት መግረፍ ከባድ ችግር መሆኑን ነው የሚናገሩት። ጉዳዩ መራጮቹ ስለ ፕሬዝዳንቱ ያላቸው አመለካከት ትልቅ ተጽዕኖ ያሳደረ ይመስለኛል።
ዛፈሽቲ በፍልሰት ፖሊሲ ተቋም ከፍተኛ ደረጃ ላይ ያሉ ባለሙያ ናቸው።
It's going to have some dent in the election. How much? We don't know.
ምርጫው ላይ ተጽዕኖ ማሳደሩ አይቀርም። ምን ያህል ተጽዕኖ እንደሚኖረው አናውቅም። ምርጫው ገና ከአንድ አመት ከሚበልጥ ጊዜ በኋላ ነው የሚካሄደው። እስከዚያ ነገሩ ቀስቀዝ ሊሆናል። ተጽዕኖ ማሳደሩ ግን የማይቀር ነው።
አንቲባ አዳምስ ኒውዮርክ ከተማ ወደዚያ ለመሄድ የሚጓጉ ፍልሰተኞችን እንዳትስብ ለማድረግ በሚል በርካታ እርምጃዎችን ወስደዋል። ይሁን እንጂ በኢኮኖሚዋና በምትሰጣቸው ጥቅማ ጥቅሞች መሳባቸው አልቀረም። በቅርቡ ኒውዮርክ የገባው አንጎላዊ ሞንቲየር ለምን ኒውዮርክን እንደመረጠ ሲያስረዳ እንዲህ ብሏል።
Somebody recommended me to come here because I can get an idea of the city.
አንድ ሰው ሁሉንም ነገር ለማወቅ መጥተ ከተማዋን ያጥላልኝ መጣሁ። አሁን ታዲያ የነጻ ህክምና ዋስትናና መኖሪያ ማግኘት እንደምችል ነገረኝ። ከሀገርህ ገና መምጣትህ ከሆነ ለመኖር እንደ ኒውዮርክ የሚመች ከተማ የለም።
ታዲያ በቅርብ ጊዜያት ኒውዮርክ ስለገቡ ፍልሰተኞች ሁሉም የከተማዋ ነዋሪዎች አሉታዊ አቋም አላቸው ማለትም አይደለም። በርካታ የኒውዮርክ ማንሃተን አካባቢ ነዋሪዎች ግዚያቸውን ሰውተው ገንዘብና ሌላም ቁሳቁስ አዋጥተው መጤዎቹን የውጭ ሀገር ሰዎች እየረዱ ናቸው። ሊዝ ታይንማን ቲም ቲኤልሲ ኒውዮርክ የሚባል ድርጅት ስራ አስኪያጅ ናቸው። አውሮፓውያን አቆጣጠር በ2018 ዓመተ ምህረት ዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን በነጣጠለው የፍልሰት ቀውስ ወቅት ቴክሳስ ውስጥ ቲም ብራውንስቪል በተባለ ቡድን በበጎ ፈቃደኝነት ተሰማርተው ሲያገለግሉ በነበሩ ቪኒ ኤሊዛቤት የተባሉ ሴት የተቋቋመ ቡድን ነው።
New Yorkers have been very very welcoming and generous and at New York
ህዝብ ሁሌም እጅግ በጣም እንግዳ ተቀባይና ደግ ህዝብ ነው። ኒውዮርክ እንደዛ ናት። የኒውዮርክ ሰው ማለት ነው። የኒውዮርክ አስተዳደር ላይሆን ይችላል። ህዝቡ ግን አሁንም ቢሆን እንግዳ ተቀባይ ነው።
በኒውዮርክ እና በሌሎችም ትላልቆቹ የአሜሪካ ከተሞች የፍልሰተኞች ጉዳይ አነጋጋሪነቱ ቀጥሏል። ፍልሰተኞችን አቅፎ ከማህበረሰቦች ጋር የማዋሃዱ ስራ ብሎም በአሜሪካ አካባቢያዊና አገር አቀፋዊ ፖለቲካ ውስጥ ምን አስተዋጽኦ እንደሚኖረው ከጊዜ ጋር የሚታይ ይሆናል።
የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬ ሮብ ምሽት ዳር 26/2016 ዓመተ ምህረት የምሽቱ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። ቅንብሩን ብራናይሉ የመራሽ ነበር። ከዛም ባለፈ የዚህ ፕሮግራም አናዘጋጅ ጽዮን ግርማ ነበረች። አስማማየ ነው ፕሮግራሙን እያስተናገድኩኛችሁ አብራችሁ አመሸው ከሌሎች የአሜሪካ ድምጽ ባልደረቦቻችን ጋር በመሆን ማለት ነው። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። በገበያ ላይ ቅንብር እንገናኛለን። እስከዛው ድረስ መልካም ምሽት ይሁንላችሁ።